Vino Fiume. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ የሐሙስ ምሽት ሰኔ 10 2013 ዓ.ም መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ዘገባዎች ውስጥ በጥቂቱ እናስተዋውቃችሁ። በትግራይ ክልል በጦርነቱ ምክንያት ጉዳት የደረሰባቸው ህጻናት ሁኔታ ምን ይመስላል?
አሁንም እዚህ ጋር እኛ ኃላፊነት አለብን። ምክንያቱም እኛ ማንዴታችን አይደለም። እንዴቱ የማን እንደሆነ ኢንቨስቲጌት አድርገው ኮሚቴ ፈጥረው መስራት የመንግስት ኃላፊነት ነው።
በዚያ ዙሪያ ወደ በኋላ ላይ እንመለስበታለን። ዘገባለን የሰማችሁ አትሌቲክስ ኢትዮጵያ የሴቶች ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ ነው። በትላንትናው ምሽት የጀመርነውና የተለያዩ አካላትን አነጋግረን ያሰናዳነው ዘገባ ተከታይ ክፍል ነው። የሴቶች ንጽህና መጠበቂያና የግብርና የቀረጥ ማሻሻያን በተመለከተ የተሰራነው ዘገባ ነው። ዋጋው ቅናሽ ቢደረግለትም መጨመሩ ግን ቀረጡ ቅናሽ ቢደረግለትም መጨመሩ ተሰምቷል። ለምን ለሚለው ያንን ዘገባ እናስደምጣ ይችላልን። በትግራይ ክልል በጦርነቱ ምክንያት ጉዳት የደረሰባቸው ህጻናት ሁኔታ ምን ይመስላል በሚለውም አንድ አባት አነጋግረናል።
ምንም ምክንያት ካለ ሰራውስ ኤፍራ
ከቤት ውስጥ ነው የነበረችው። 3 ሲሮጣይታ ስትሮጥ ነው ሚያዝያ 15 2013 ዓ.ም ምረት የኤርትራ ሰራዊት የመጣው። ከዛ ባህራቁ አድጉደም ሁለት ቀን ተጉዘን መቀለ ነው የደረስነው።
በአይደር ሆስፒታል ልጃቸውን ያስተማሙ የሚገኙ አባት ናቸው። በዚህ ዙሪያ ዘገባለን። ሌሎች የቴክኖሎጂ ዘገባዎችንም ይዘናል። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ አብረናችሁ እናመሻለን። አሁን ከዜናዎቹ ጋር ከሀብታሙ ስዩም ጋር እተዋችኋለሁ።
አመሰግናለሁ ኤደን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የሩሲያው አቻቸው ቭላድሚር ፑቲን ስዊዘርላንድ ጄኔቫ ላይ ተገናኝተው ተወያይተዋል። በውይይታቸው ወቅት ተቃራኒ አቋም ቢያሳዩም አጠቃላይ ቆይታቸው ግን በአዎንታዊነቱ ተነስተዋል። 4 ሰዓታትን ያክል የፈጀው ውይይት አጠቃላይ ድባብ መልካም መሆኑን ፕሬዚደንት ባይደን ተናግረዋል። ፑቲን በበኩላቸው ውይይቱ ፍጹም ገንቢነት የተላበሰ መሆኑን ገልጸዋል። ሁለቱም ወገኖች በስትራቴጂካዊ መረጋጋትና ሳይበር ደህንነት ዙሪያ ለመነጋገር ተስማምተዋል። ዩክሬንን በሚመለከት ያላቸው ልዩነት በውይይቱ ላይ ታይቷል። ፕሬዚደንት ባይደን ዩናይትድ ስቴትስ የዩክሬን ሉዓላዊነትን በሚመለከት ያላትን ቁርጠኝነት ለሩሲያው መሪ ቭላድሚር ፑቲን ማጋራታቸውን አስታውቀዋል። ዩክሬን የሰሜን አትላንቲክ የጦር ስምምነት ተቋም ኔቶ አባል ሀገር መሆን ትፈልጋለች። ሞስኮ ግን ይህንን አትቀበልም። ከዚህ በተጨማሪ ባይደን በእስር ላይ ያሉትን ተቃዋሚ የሩሲያው ፖለቲከኛ አሌክሲ ናቫሊንን ጨምሮ የሰብአዊ መብቶችን መከበር እንደምትደግፍ አስታውቃለች። ፑቲን በበኩላቸው ሀገራቸው በፖለቲካ ተቀናቃኞች ላይ ጭቆና ታደርሳለች መባሉን ተቃውመው በተራቸው ዩናይትድ ስቴትስ ውስጥ የጥቁሮች ሕይወት ዋጋ አለው በሚለው ተቃውሞ ሰልፍ ወቅት የተፈጠረውን ብጥብጥ አንስተዋል። ናቫሊን በተመለከተ ወደ ሩሲያ ተመልሶ የታሰረ አስመስሏል፣ የፈለገውን ያደረገው ሲሉ ተናግረዋል። ባይደን በውይይታቸው ወቅት ከእሳቸው በፊት ከነበሩት ፕሬዚደንት ዶናልድ ትራምፕ የተለዩ መሆናቸውን ግልጽ እንዳደረጉም ተሰምቷል። በማሊ የሚገኙ የፈረንሳይ ጦር አባላት የታላቁ ሳሃራ እስላማዊ መንግስት የተሰኘ ሸማቂ ቡድን ከፍተኛ አመራርን መያዛቸውን ትናንት ይፋ አድርገዋል። ዳዲ ኦልድ ቹዋ ኢብ ወይንም በቅጽል ስማቸው አቡ ዳርዳር በሚባል የሚጠሩት አመራር የተያዙት ኒጀር፣ ማሊና ቡርኪና ፋሶ በሚጋሩት ድንበር ላይ ነው። ይህ ስፍራ ጽንፈኛው ቡድን በተደጋጋሚ ጥቃት ያደረሰበት ስፍራ እንደሆነ የፈረንሳይ ጦር በመግለጫው ላይ አስታውቋል። አመራሩ የተያዙት ከሩምታ ተኳሽ መሳሪያ በጨለማ ውስጥ ከሚያሳይ መነጽር፣ ጥሩር ስልክና ራዲዮ ጋር መሆኑን የተገለጸ ሲሆን ካላንዳሽ ማቅማማት እንደተማረኩም ተነግሯል። ያሉበት ቦታ የታወቀው የፈረንሳይ ባርካን ዘመቻ አባላትና የኒጀር ኃይሎች ባደረጉት ሄሊኮፕተር ቅኝት ወቅት እንደነበረም ተጠቅሷል። ዳርዳር ቀደም ሲል ከአልቃይዳ ጋር ይሰራ የነበረ የምዕራብ አፍሪካ አንድነትና ቅዱስ ጦርነት ንቅናቄ በመጻሩ ሙጅዋ የሚባለው እንቅስቃሴ አባል ነበሩ። የዚህ እንቅስቃሴ በርካታ ተዋጊዎች አሁን ላይ የታላቁ ሳሃራ እስላማዊ መንግስት የተሰኘውን ቡድን እንደተቀላቀሉ ይነገራል። የሆንግ ኮንግ ፖሊስ ዛሬ በአፍቃሪ ዲሞክራሲው አፕል ዴይሊ ጋዜጣ መስሪያ ቤት ላይ ድንገተኛ ፍተሻ አድርጎ የጋዜጣውን ዋና አዘጋጅ ጨምሮ አምስት አመራሮችን በቁጥጥር ስር አውሏል። ፍተሻውና በቁጥጥር ስር የማድረግ እርምጃው የተወሰደው የአንድ አመት እድሜ ባለው በከፊል ራስ ገዟ ከተማ ላይ ቤጂንግ በጣለችው የብሔራዊ ደህንነት አዋጅ አማካኝነት ነው። ፖሊስ አምስቱ አመራሮች የተያዙት በሀገሪቱ ብሔራዊ ደህንነት ላይ አደጋ ለመጣል ከባድ ሀገርና አካላት ጋር ንክኪ ያላቸው ተብለው በመጠርጠራቸው ነው ብሏል። አፕል ዴይሊ ዋና አዘጋጁ ራያን ላውና አራቱ አመራሮቹ መያዛቸውን አረጋግጧል። 200 ፖሊሶች በፍተሻውና በቁጥጥር ስር ማድረግ ዘመቻው ተሳትፈዋል። በፌስቡክ በቀጥታ የተላለፈ ቪዲዮ ፖሊሶች ህንጻውን ሲያጥሩና ወደ ጋዜጣው ቢሮ ሲገቡ ያሳያል። ፖሊስ ፍተሻውን እንዲያደርግ ፍቃድ ያገኘበት የፍርድ ቤት መጥሪያ የብሔራዊ ደህንነት ህግ ጥሰትን የሚያሳዩ ማስረጃዎችን ለመሰብሰብ ያቀደ ነው ብሏል። የጋዜጠኞች ጥበቃ ኮሚቴ ሲፒጄ የእስያ መርሃ ግብር አስተባባሪ ስቴቨን በትለር ግን እርምጃውን ሆንግ ኮንግ የፕሬስ ነጻነትን ትደግፋለች የሚለውን ትርክት የሚያወድም ነው ሲሉ ተናግረዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪ መሰናዶ ይቀጥላል። ኤደን ገረመው የምሽቱ አስተናጋጃችሁ ነኝ። አሁን ወደ ቀዳሚ ዘገባ እንሻገር። በትግራይ ክልል በፌደራል መንግስትና በህወሓት ኃይል መካከል ጦርነት ከተጀመረ ከወራት በኋላ የመቀሌ አይደር ሆስፒታል በጦርነቱ ምክንያት ጉዳት የደረሰባቸውን ሴቶችና ህጻናትን በማስተናገድ ላይ ይገኛል። በዛ የሚገኘው ዘጋቢያችን አለም ፍሳዬ ወደ ሆስፒታሉ ተጉዞ ህጻናቱን የጎበኘ ሲሆን ወላጆቻቸውና የህክምና ባለሙያዎችን አነጋግሯል። ወደዛው እንሻገር።
በትግራይ የተካሄደ ባለው ጦርነት ምክንያት ሰለባ የሆኑ ህጻናት በአይደር ሪፈራል ሆስፒታል ህክምና እየተደረገላቸው ነው። በተለያዩ የትግራይ ከተሞች በህጻናት ላይ ከፍተኛ ጉዳት የደረሰና ህክምና ተደረገላቸው የተመለሱ ሲኖሩ ገና በህክምና ላይ የሚገኙም አሉ። ይህ የስቃይ ድምፅ የቅሳነት ገብረ ሚካኤል ድምፅ ነው። ቅሳነት የ13 ዓመት ልጅ ናት። ቅሳነት በቃጠሎ ምክንያት ጉዳት የደረሰባቸው ታካሚዎች በሚታከሙበት ክፍል ነው ያገኘዋት። ወላጅ እናቷ ወይዘሮ ገነት ጎኗ ይገኛሉ። ወይዘሮ ገነት ልጃቸው ጋር የደረሰ ጉዳት እንዲህ ይናገራሉ።
አድዋ ፈረስማ ይባላል። አብ ገዛ ምስራሕ ምግብን ሃለወ ዝኾነ ከቢድ ዓሊዎ ሰለስተ ዓመት
ከአድዋ ፈረስማ ነው የመጣ ነው። ልጄ 13 ዓመት ልጅ ናት። በቤት ውስጥ ስራ ላይ እያለች ነው በከባድ የተመታች። ይህ ሚያዝያ 13/2013 ዓ.ም ያጋጠመ ነው። ከሷ ጋር ልጆች የነበሩ ቢሆኑም ክፉኛ የተጎዳች ይች ናት። ህክምና እየተደረገላት ስለሆነ የመጀመሪያ ከመጣችበት አሁን ትንሽ ለውጥ ይታይበታል። ሌላ ተጎጂ የ15 ዓመት ህፃን ከሰምረ የመጣች ነው። አባቷ ገብራይ ዘነበ እያስተማማት ነው።
የንሰን ምክንያት ዝረበ ካብ ሰራዊት ኤርትራ ካብ ገዛ ለሃለወት ትን ስለለወቅዓግ ሽግር ወፅሒዋ ኣብ ድማ ብበረኻታት ክልተ መዓልቲ ብሰፂራ ብሓረቆ ገይረ ብዓድ ግደን ገይረ ኤምፀያ ዕለት 15 ተወቅዓ
በቤት ውስጥ ነው የነበረችው። ሶስት ሲሮጣዊታ ስትረጥ ነው ሚያዝያ 15/2013 ዓ.ም የኤርትራ ሰራዊት የመጥተዋል። ከዛ ባህራቁ አድ ጉደም ሁለት ቀን ተጉዘን መቅረ ነው ይደረስ ነው። ልጄ በቀን ጀሮ ግንዱዋ ጥይት የገባ የግራ አይኗን ይዞ ነው የወጣው። አይኗ በጣም ተጎድተዋል። ከአምስት ስድስት ቀን ሙሉ ምንም አታውቁም ነበረች። አሁን ግን ደህና ናት፣ በጥሩ ሁኔታ ትገኛለች። በስራ ላይ ያገኘሁት ዶክተር መብራት ገብረስላሴ የህፃናት ሐኪም ነው። ዶክተር መብራቱ የልጅቷን ጉዳት አስመልክቶ እንዲህ ይላል።
እኛ ጋር እዚህ ከመጣች ወደ 2 ወር ከ10 ቀን ሆኗታል። የቀዶ ሕክምና ተደርጎላታል። ስትመጣ አንዳንድ መድኃኒቶችም እየተሰጣት ነበር። ያው መጀመሪያ ጉዳቱም ሲታይ ከበድ ያለ ነው። ከሰውነቷ በጣም የጎደለ የሰውነት አካል አላት። እንዲሁም ሁለቱም አይኖቿም ያው አታለች፣ ማየት አትችልም። እዚህ የሚቻለውን ሕክምና ያው እየተደረገላት ነው። ግን ያው በዚህ እንትን ስናየው ግን ያው ከበድ ያለ ነው ከመጀመሪያው።
ሁለቱም አይኖቿ በጣም ተጎድተዋል። በተለይ የግራ አይኗ ክፉኛ ተጎድተዋል። ስለዚህ ቀጣይ እድሏ ምን እንደሚሆን ዶክተር ወራቱ እንዲናገራል።
ሁለቷም አይኗ ማየት አልቻለችም፣ አታለች። የመመለስ እንትኑ በጣም አነስተኛ ነው። ከዛም ተጨማሪ በፊቷ ላይ በጣም የጎደለ ክፍተት አለ። ያው እሱም በተወሰነ መልኩ ሊሰራ ይችላል። ግን ያው የወደፊት እንትኑ በጣም ከባድ ነው የሚሆነው።
ይህ ደግሞ የሌላ ተጠቂ ህፃን የስቃይ ድምፅ ነው። ህፃኗ የ4 ዓመት ከ6 ወር ነች። ከሀውዜን ወረዳ ደብረ ሰላም ቀበሌ በራቂት ወጥ ነው የመጣችው። አባቷ ገብረህይወት ገብረአኛ ይባላል። ያስተማማት ነው ያገኙት
ኩነታት ገጣም ሆነ አጽና አጽና ግን አለ 30 ግን ወርህ ማዚያ አለ 30 ወርህ ማዚያ እና ገጣም ወጤና አጽና ወገዛ የሰበተ ስድራ አይነራ አው ግን አደጋ ገጣም ወል ማለት ይቃትሪ ሻው ወይተሰው ወዝህናረ
እኛ ገጣሚ ወጥተን ነው ነበር ነው ቀኑ ሚያዝያ 30 2013 ዓመተ ምህረት ነው ያጋጠመ ክብስ ሰባር ነው የነበረችው ከሷ ጋር ብዙ ቤተሰብ ነበሩ እናቷ አባቴ የወንድሜ ምስት ከአምስት ራሷ ሁሉም ማሳላይ ተገድለዋል ይህች ነው የቀረችው ይህችም በሳንጃ ትምታ ወድቃና ያገኘኋት አንድ ሽማግሌ እንደነገሩኝ እንደ ልጄ ሴት ልጅ ነች እንዲያደረገቻት ብለናል ለተጎዱ ህጻናት ምህረት እንዲያገኝ ተስፋ አደርጋለሁ የአይነር ሆስፒታል ሐኪሞች ተጎጂዎችን ለማግኘት እንዲችል ያደረጉልኝ ትብብር አመሰግናለሁ አለም ፍስሃ ለአሜሪካ ሬዲዮ ከመቀለ
ይህን ለዘገባው እናመሰግናለን። ኮራት በፊት የገንዘብ ሚኒስቴር የሴቶች ንጽህና መጠበቂያ ችግርን ለመቅረፍ በሀገር ውስጥ ለሚያመርቱና ከውጭ ሀገር የሴቶች ንጽህና መጠበቂያና እንዲሁም ዳይፐር ለሚያስገቡ የቀረጥና የታክስ ማሻሻያ ማድረጉን በይፋ አስታውቋል። ይሁንና የሴቶች ንጽህና መጠበቂያ ዋጋው ከመቀነስ ይልቅ በእጥፍ መጨመሩ አሳሳቢ ሆኗል። በትላንትናው ምሽት ያሰማናችሁ የጀግኒት ኢትዮጵያ መስራች ማራኪ ተስፋዬና የተስፋ ለኢትዮጵያ የሸማቾች ማህበር ፕሬዝዳንት አቶ አስራት በጋሻው በዋጋው በአሳሳቢ ሁኔታ መጨመር የገለጹልን ሲሆን በገንዘብ ሚኒስቴር የታክስ ፖሊሲ ዳይሬክተርት ዳይሬክተር አቶ ሙላይ ወልዱ በወጣው ፖሊሲ ተግባራዊ መደረጉን ነግረውን ነበር። ዛሬ ደግሞ የኢትዮጵያ ጉምሩክ ባለስልጣንና የገቢዎች ሚኒስቴር ምላሽ እንዲሁም የጀግኒት ኢትዮጵያ ንቅናቄ በጉዳዩ ላይ ያላቸውን አስተያየቶች አካተን እንደሚከተለው አሰናድተንላችኋል።
ያው እንደተባለው የግዴታ የንጽህና መጠበቂያ ዋጋ እንዲቀንስ ተብሎ ያው በመንግስት ደረጃ አቅጣጫ ተሰጥቶ አለ ገንዘብ ሚኒስቴር ቀርቧል። ገንዘብ ሚኒስቴርም ያው ጥያቄውን በማየት አስፈላጊነት ሰጥቷል ማለት ነው። ከዋጋ አንጻር ይቀንሳል በሚል ማለት ነው። ስለዚህ የተደረገው ምንድን ነው? ከቀረበው ጥያቄ አንጻር አምራቾች አሉ ኢትዮጵያ ውስጥ። አምራቾችን የተወሰነ ከሌላ በሚሰጥ መልኩ ተወዳዳሪ እንዲሆን ከውጭ የሚገባውም ከፍተኛ የነበረው ቀረጥ ምሳሌ ወደ 30% አካባቢ ነበረ፣ 10% ሆኗል። የተሻለ እንዲሆን ያደርጋል ማለት ነው። ስለዚህ ዋጋ ወደ ላይ እንዳይወጣ ያደርጋል። ዜሮ ደግሞ ማድረግ የሀገር ውስጥ ያሉ አምራቾች መግዛት ማለት ነው። ይህ ነው ማለት ነው። እና በተለይ ችግሩ ከዘላቂ ከመፍታት አንጻር የሀገር ውስጦችንም አበረታታት ስለሚያስፈልግ ማለት ነው። እና ስለዚህ እዚህ ላይ የተደረገው ሁለት ነገር ነው። አንደኛው የተደረገው የመጨረሻ ያለቀለት የሴቶች ንጽህና መጠበቂያ ውስጥ ተመርቶ ወደ ኢትዮጵያ ሲገባ ድሮ 30% ይጣልበት ነው። አሁን ግን ዋጋውን ለመቀነስ 30% ሳይሆን 10% ተደርጓል ማለት ነው። ፐርሰንቴጅ ሲመጣል ማለት ነው። ይሄ ከተደረገው ቅናሽ በጣም ብዙ ነው።
ዋጋው ለምን ጨመረ ለሚለው ካፈጣጣም ጀምሮ ጥናት ያስፈልጋል ይላሉ አቶ ሙላይ።
ስለዚህ ከታክስ አንጻር መቀነስ ካልሆነ በስተቀር መጨመር አይገባው ዋጋ ማለት ነው። ስለዚህ ሌሎች ምክንያቶች ምን እንደሆኑ የሚችለው ይላል የሚለው እንግዲህ እንትኑ ያስፈልጋል፣ ጥናት ያስፈልጋል። ብዙ ነገሮች መታየት ይኖርባቸዋል ማለት ነው። እኔ አሁን የምናገር የምችለው ከታክስ አንጻር ነው። ከታክስ አንጻር ግን መንግስት 10% 20% በግባቶች ተሰበስበ ነገር ይቅርብኝ ለሴቶች ንጽህና መጠበቂያ ድጎማ ይሆን ማለት በተዘዋዋሪ ሳይሰበሰብ ሲቀር ዋጋው በዛ መጠን ይቀንሳል ብኝም ያው እንግዲህ ከታክስ አንጻር ከቀረጥ አንጻር ይህንን መበረታቸው ተሰጥተዋል ማለት ነው።
ከዚህ በማስከተል በገንዘብ ሚኒስቴር የወጣው የግብርና የቀረጥ ቅናሽ ተፈጻሚነቱ ምን ያህል ነው ስንል የኢትዮጵያ የጉምሩክ ኮሚሽን ኮሚሽነር አቶ ደበለ ቀበታን የጠየቅን ሲሆን ኮሚሽኑ በወጣው መመሪያ መሰረት የቀረጥና የግብር ማሻሻያውን ተፈጻሚ አድርጓል ይላሉ።
መንግስት የሴቶች ህጻናት ንጽህና መጠበቂያን በሚመለከት ከፍተኛ የሆነ ፖሊሲ እርምጃ ነው የወሰደው። ከውጭ በሚመጡበት ወቅት ቀደም ሲል የነበረው ከ30% ወደ 10% ታሪፍ ቅናሽ ተደርጎባቸዋል ማለት ነው። ይሄ ከፍተኛ የሆነ የፖሊሲ እርምጃ ነው መንግስት በኩል ተወሰደ። እነዚህ የንጽህና መጠበቂያ ቁሳቁሶች በቀጥታ ከውጭ በሚመጡበት ወቅት ማለት ነው። ከዚህ ጋር በተያያዘ እነዚህ እቃዎች አሁን ያወራን ያለ ነው የታሪፍ መልካይ ታክስ የለባቸውም ቀጥታ በሚመጡበት ወቅት ማለት ነው። ስለዚህ የተቀነሰው ነገር በግልጽ የታሪፍ ቅናሽ ነው የተደረገው ማለት ነው። በጣም ሌላው እዚህ የንጽህና መጠበቂያ እቃዎች እንደ ጥሬ እቃ አቾች ባለፋብሪካዎች በግብዓትነት ለመጠቀም የሚያስገቡ ከሆነ በሁለተኛ መደብ ታሪፍ ተብሎ በሚታወቀው በዜሮ የታሪፍ ምጣኔ ፋብሪካዎቹ ለጥሬቃነት ለማምረት ያመጡ እስከሆነ ድረስ ቅናሽ ሳይሆን ሙሉ በሙሉ እነዚህ ደግሞ በዜሮ ታሪፍ እንዲተናገዱ ይደረጋል ማለት ነው።
የዋጋ ቁጥጥርን በተመለከተ የአሜሪካ ድምፅ ያነጋገራቸውና ማንነታቸው እንዲገለጽ ያልፈለጉ የገቢዎች ሚኒስቴር አባል የዋጋ ጭማሪዎችን እንደ ግለሰብ የሚያዩት መሆኑን ጠቅሰው ባለው የነጻ ገበያ ስርዓት መሰረት ግን ቀረጥና ግብር ቢቀነስም ነጋዴዎችን በዚህ ዋጋ ሽጡ ብሎ መተመን እንደማይቻል ገልጸው እንደዛ አይነት ስርዓት እንዲኖር ካስፈለገ ጉዳዩ በሚኒስትሮች ምክር ቤት በኩል ውሳኔ ሊሰጥ ይገባል ብለዋል። ይህን ተከትሎ የጀግኒት ኢትዮጵያ የሴቶች ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ መንግስት ይህን ጉዳይ እስከመጨረሻው ተከታትሎ ለውጥ ማምጣት አለበት፣ እንዲያካል ሆነ ግን እስካሁን ድረስ የተሰራው ነገር ውጤት የለውም ትላለች።
መንግስት ኃላፊነት መውሰድ አለበት ስንል የአንድ ድርጅትን ብቻ አይደለም። ይህ ስለማይመለከተኝ በሚል ማለት እህቶቻችን እየተጎዱ እንደሆነና በአሁን ሰዓት ኩበት እየተጠቀሙ እንደሆነ መንግስት መረዳት አለበት። ስለዚህ አንድ ላይ መስራት የተለያየ ሴክተሮች አንድ ላይ መተን እዚህ አንድ ኮዝ ላይ የምንሰራው ማለት ነው። የጤና ሚኒስቴር፣ የሴቶችና ህጻናት፣ የትምህርት ሚኒስቴር፣ ገንዘብ ሚኒስቴር ሁሉንም ኢንቮልቭ የሚያደርግ ነገር ነው። አሁንም እዚህ ጋር እኛ ኃላፊነት አንወስድም። ምክንያቱም እኛ ማንዴታችን አይደለም። እንዴቱ የማን እንደሆነ ኢንቨስቲጌት አድርገው ኮሚቴ ፈጥረው መስራት የመንግስት ኃላፊነት ነው። የኛ ስራ አድቮኬት አድርገን ችግሩን ወደፊት አመጣን፣ ተወያየንበት፣ ችግሩን አቀረብን፣ መፍትሄን አቀረብን። የኛ ስራ እዛ ጋር መሻገርና መቀበል ያለባቸው እነሱ ናቸው።
ማራኪ ተስፋዬ የጀግኒት ንቅናቄ መስራችና አስተባባሪ ይህን ነገር ከእልባት በማድረስ ሴቶች በተመጣጣኝ ዋጋ የንጽህና መጠበቂያ እንዲያገኙ ከአጋር ተቋማት ጋር በመተባበር ወደፊት እንገፋለን ብላለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። በእውነታው ዓለም የሌሉ ሰዎችን እንዳሉ በማስመሰል የሚሰሩ በሺዎች የሚቆጠሩ ዲጂታል ምስሎች በበይነ መረብ ላይ በስፋት እየተሸጡ ነው ይላል ዘጋቢያችን ዲያና ሚቼል የላከችልን ዘገባ። ስምኝሽ የቆየ እንደሚከተለው ታቀርበዋለች።
በሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ አማካኝነት የሚሰሩት ፊቶች በእውነተኛው ዓለም የሌሉ ነገር ግን ፎቶዎቹን በድህረ ገጽ ላይ በሚሸጣቸው ጀነሬትድ ፎቶስ የተሰኘ ድርጅት አማካኝነት በኮምፒውተር ተገጣጥመው የተሰሩ ናቸው። እነዚህን የሰው ምስሎች በብዛት የሚጠቀሙባቸው ደግሞ የጨዋታ ድርጅቶች እውነተኛ ሰው የሚመስሉ ገጸ ባህሪያትን ለመስራትና ሌሎች የሰው ምስል ማሳየት ያለባቸው ድርጅቶች ናቸው። የዚህ ጀነሬትድ ፎቶስ የተሰኘ ድርጅት መስራች የሆነው ኢቫን ብራውን ስለ ቴክኖሎጂው እንዲህ ያስረዳል።
ማሽንን በማስተማር የምንሰራው ይህ ስራ ሰዎች ምን እንደሚመስሉ ያጠናል። አፍንጫ የት ጋር እንዳለ፣ ስንት አይን እንዳላቸውና ምን አይነት የፀጉር አሰራር አይነቶች እንዳሉ ሁሉ ማለት ነው። በዛው እውቀት ላይ ተመስርቶ የሰዎችን ምስል መሳል ይጀምራል።
የብራውን ድርጅት በሺዎች የሚቆጠሩ በእውኑ ዓለም ያሉ ሰዎችን ፎቶዎች ንፊዲያ በተሰኘ የግራፊክ ስራዎችን የሚሰራ ድርጅት አማካኝነት ማንኛውም ሰው ሊጠቀምበት ከሚችል ሶፍትዌር ጋር በማጣመር ከ2.5 ሚሊዮን በላይ በሰው ሰራሽ ልህቀት የተሰሩ ፎቶዎች ተፈጥረዋል። ብራውን እንደሚለው ስራውን ሲጀምር አላማው የነበረው ፎቶ አንሺዎችን፣ ሞዴሎችን፣ የሜካፕ ሰራተኞችንና የመሳሰሉትን ለመቅጠር ይወጣ የነበረውን ወጪ ቀነስ ነበር። በወቅቱ በጣም ቀላል የሚመስል ምኞት። ሆኖም የሚሰሩትን ምስሎች የመቆጣጠሪያ ምንም አይነት ህግ ባለመኖሩ ሐሰተኛ ፎቶዎቹ ለማታለል ወይም ለማጭበርበር ስራ አመቺ ሆነዋል። በእርግጥ አንዳንድ አስቂኝ ፎቶ ያላቸው ምስሎች በኮምፒውተር የተሰሩ መሆናቸው ያስታውቃል። አንዳንዶች ደግሞ ያልተለመደ ምልክት በፊታቸው ላይ ኖራል። የማይመሳሰል የጆሮ ጉትቻ ያደርጋሉ ወይም የፀጉራቸው መስመር የደበዘዘ ይሆናል። በበርክሊ ዩኒቨርሲቲ ሐሰተኛ ምስሎችን የመለየት ባለሙያ የሆኑት ፕሮፌሰር ሄነሪ ፋሪድ በጉዳዩ ላይ ሲያስረዱ ከነዚህ አይነት ማጭበርበሪያ ዘዴዎች ራስን የመጠበቅ ዋነኛ መንገዱ በድረ ገጾች ላይ የምንጫናቸውን አድራሻዎች በጥንቃቄ መመልከት ነው ይላሉ።
There is a virus out there. There is a disease which is misinformation.
በከፍተኛ ሁኔታ የተሰራጨ ቫይረስና ሐሰተኛ መረጃ የሚባል በሽታ አለ። ግን እኛ ራሳችን የችግሩ አካል ነን። ላይክ የሚለውን ምልክት ስንጫን ስናጋራና መልሰን ሪትዊት ስናደርግ ሳናውቀውና ሳናስበው እያባባስነው እንሄዳለን። ስለዚህ የዚህ ወረርሽኝ ተሸካሚ ነን ማለት ነው።
ብራኡን የሱም መስል ሌሎችን ለማሳሳት ጥቅም ላይ ሊውል እንደሚችል ያውቃል። ስለዚህ ድርጅቱ ያሉትን መረጃዎች ለሌሎች የማህበራዊ ትስስር ገጾች በማጋራት በሰው ሰራሽ ልህቀት የተሰሩ ምስሎች ጥቅም ላይ ውለው ሲገኙ እንዲያውቁ ለማድረግ እየሞከረ ነው። ድርጅቱ አሁን በቅርብ ያወጣው የመጨረሻ ቴክኖሎጂ አናናማይዘር ይሰኛል። ይህም የራስን ፎቶ ውስጥ በመጫን የተለያየ ገጽታ ያላቸውን የራስን ምስል እንዲያወጣ የሚያደርግ ሲሆን በእውነታው ዓለም ባለውና በሌለው መካከል ያለው ልዩነት የበለጠ የሚያደረዝዝ ነው። በዲያና ሚቼል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ ቆየና ዳያና ሚቼልን እናመሰግናለን። ህፃናት ሊሟሉላቸው ከሚገቡ መሰረታዊ ፍላጎቶች አንዱ ትምህርት ነው። በኢትዮጵያ የትምህርት ተደራሽነትን ለማሳደግ በርካታ ስራዎች ቢሰሩም በሀገሪቱ ባለው የህዝብ ብዛትና ተያይዘው ከሚመጡ የማህበራዊና ኢኮኖሚያዊ ችግሮች ምክንያት አሁንም ድረስ በርካታ ህፃናት ከትምህርት ገበታ ውጪ ናቸው። ገና የ10ዎቹ እድሜ ሳይጨርስ ይህንን ያስተዋለውና በሜሪላንድ ዩኒቨርሲቲ የኮምፒውተር ሳይንስና የሂሳብ የ3ኛ አመት ተማሪ ሆነው ወጣት ትምህርት ቤት በሌለበት በገጠሪቱ የኢትዮጵያ ክፍል ትምህርት ቤትን በመክፈትና ህፃናትን በነጻ ትምህርት እንዲያገኙ እየረዳ ይገኛል። ስመኝሽ ቆየ ይህን ተከትሎ ዘገባ አጠናቅራለች፣ እንደሚከተለው ይቀርባል።
በሰሜን ሸዋ ደብረጽጌ ከተማ ነዋሪ የሆኑት የሁለት ልጆች አባት አቶ አሰፋ ቀናው የሚተዳደሩት በቀን ስራ ነው። ከጆ ዳፍ በሆነችው ገቢያቸው ታዲያ 7 አመት የሞላውን የመጀመሪያ ልጃቸውን ወደ ትምህርት ቤት ለማስገባት ሞክረዋል። ነገር ግን በወር የሚከፈለውን 400 ብር ለመክፈል እጅ ስላጠረኝ ልጄ ትምህርቱን አቋረጠ ይላሉ።
እኔ ቀን ስራ እየሰራ ነበር ልጅን ማስተምረው፣ አቋርጦ ነበር። እኔ አሁን የቅዱስ ትምህርት ቤት ሲከፈትልኝ እዛ አስገባዋት። እኛ ልጄን ራሱ ለወደፊት እዛው ነው የማስገባው፣ ደርሶልኛል፣ ለአመት አስተምረዋል።
በልጃቸው ትምህርት ማቋረጥ ልባቸው ተሰብሮ የነበሩት አቶ አሰፋ ግን ባለፈው አመት በአቅራቢያቸው በተከፈተው ቅዱስ ትምህርት ቤት ተስፋቸው እንደገና ተመልሶላቸዋል። ልጃቸው በነጻ ትምህርት ከማግኘቱ በተጨማሪ በቀን አንድ ጊዜ በትምህርት ቤቱ ይመገባል፣ የሚያስፈልገው መጽሐፎችና የትምህርት መሳሪያዎችም ይሟሉለታል።
አብዛኛው ቀን ሰራተኛ ምናምን የሚተዳደር ህዝብ ስለሆነ አሁን የቅዱስ ትምህርት ቤት በመከፈቱ በጣም ይስጠቀም። በዚህ ድኖቹ የሚያስተሩ በጣም ጥሩ ነው። ታታሪ እድሜ ስተውና ከዚህ የበለጠ እንዲያደርግ በጣም ነው እንትን የምንለው።
ቅዱስ ትምህርት ቤትን ከደብረ ጽጌ ከተማ አለፍ ብሎ ወደ ደብረ ሊባኖስ በሚወስደው መንገድ ላይ በአካባቢው ላሉና ትምህርት ማግኘት ላልቻሉ ህጻናት የነጻ ትምህርት አገልግሎት እንዲሰጥ የከፈተው የ22 አመቱ ወጣት ቅዱስ አንተነህ ነው። ገና ከህፃንነት እድሜው አንስቶ ከቤተሰቦቹ ጋር በመሆን በተለያዩ የገጠሪቱ ኢትዮጵያ ክፍሎች ደብተርና መጻፊያዎች የመሳሰሉ የትምህርት ቁሳቁሶችን ይሰጥ የነበረው ቅዱስ ዘላቂነት ያለው የህፃናትን ህይወት መቀየር የሚችል ውጤት ለማምጣት ትምህርት ቤቱን እንደከፈተ ይናገራል።
ያቀድነው የነበረው 25 ተማሪ በ25 ጀምርና ከዛ በየአመቱ እየጀመርን እንሄዳለን ብለን ነው የጀመርነው። ግን ወዲያውኑ የመጣው ከመቶ ተማሪ በላይ ነው ፈልጋለሁ ብሎ የመጣው። ግን እኛ ያው አልቻልንም እሱን ዲማንድ ሚት ማድረግ። ስለዚህ በትንሽ ጀምረን አንደኛ አመት 30 ተማሪዎች ጀምረን በዚህ ከሪክሽን በማዘጋጀት ላይ ኤክስፒሪንስ ያለው ፕሮፌሽናል እንድትቀጥረን እሱ መጽሐፉን አዘጋጅቶልን ክላሱን የጀመርነው ማለት ነው። እነዚህ መጀመሪያ ያለፈው አመት የገቡት ወደ አንደኛ ክፍል አልፈው አሁን ደግሞ ኬጂ3 እንደገና ሌላ ባች አድሚት አድርገናል። አሁን በአጠቃላይ 68 ተማሪዎች አሉ ማለት ነው።
ቅዱስ በትምህርት ዙሪያ ስራዎችን ሲሰራ የደብረ ጽጌው ትምህርት ቤት የመጀመሪያው አይደለም። ሰዎችን መርዳትና በትምህርት ማገዝ ከልጅነቴ ያስደሰተኝ ነበር የሚለው ቅዱስ አሁን በሚኖርበት አሜሪካን ሀገር ሜሪላንድ ክፍለ ግዛት ውስጥ በከፈተው ሜሪላንድ ያስጠኝ አገልግሎት በአሜሪካን ሀገር በየትኛውም ክፍለ ግዛት ለሚገኙ ከህፃናት ማዋያ እስከ ኮሌጅ ድረስ ላሉ ተማሪዎች የማስጠናት አገልግሎት ይሰጣል።
ቱቶሪያል የሚሰጣቸው ተማሪዎች የተለያዩ ናቸው። አሁን ለምሳሌ ዲስቢሊቲ ያላቸው ተማሪዎች አሉ። አክሲ እኔ ፐርሰናሊ ከእነሱ ጋር ነው እንደውም የበለጠ የሚሰራው፣ ምክንያቱም እነሱ ኤክስትራ አቴንሽን እና ኤክስትራ ኬር ይፈልጋሉ እና ኤክስትራ ፔሽንስ ይፈልጋሉ። ስለዚህ ከእነሱ ጋር ነው እኔ ፐርሰናሊ የሚሰራው። አድቫንስ ማድረግ የሚፈልጉ ተማሪዎች አሉ። እንደገና ደግሞ ክፍሉን ለማለፍ ብለው እኛ ጋር የሚመጡ ተማሪዎች አሉ። እንደገና ደግሞ ለሰርቲፊኬሽን የሚያጠኑ ተማሪዎች አሉ። ለምሳሌ አሁን ኔትወርክ ፕላስ ወይም ካምፕሲአይ ሰርቲፊኬሽን እናስተናግዳለን። እንደገና ደግሞ ኤስቲቲም እናስተናግዳለን።
ወደ 30 የሚጠጉ ሰዎችን በትርፍ ሰዓት ቀጥሮ ባስጠኝነት የሚያሰራው የሜሪላንድ አስጠኛ አገልግሎት በተለይ በአሁኑ ሰዓት በኮሮና ምክንያት የትምህርት ተቋማት የመማር ማስተማር ሂደቱን ወደ በይነ መረብ በመቀየራቸው ምክንያት የትምህርት አቀባበል ዙሪያ ለተቸገሩ ተማሪዎችም ጠንካራ ድጋፍ ያደርጋል።
እዚህም ከቱተሮቻችን ጋር አንድ ላይ ሲገናኙ በጣም ሀይ የሆነ ኢንጌጅመንት ስለሚኖር እና ትምህርት ቤት ያለው ለርኒንግ ኢንቫይሮንመንት ሪክሬት ያደርጋል ማለት ነው። ሳምዌይስ ከዛ በተጨማሪ ደግሞ ቱተሮቻችን ብዙ አሳይን የሚያደርጉ ፓኬቶች አሏቸው ለልጆቹ። ስለዚህ ከልጆቹ ጋር በጣም እየተከታተሉ ስለሆነ የሚሰሩት ልጆቹ ወደ ሌላ ነገር ዲስትራክት እንዲሆኑ አፈቅዱላቸውም። ከፓረንቶቻቸው ጋር አንድ ላይ እየሰሩ ኮሚኒኬሽን ከእኛም ጋር ከኳሊቲ አሹራንስ እዚህ ከምንሰራው ጋር እየተነጋገሩ ተማሪዎቹን ሙሉ በሙሉ ትምህርታቸው ላይ ፎከስ አድርገው ትምህርታቸውን አሪፍ ውጤት እንዲያመጡ ትራክ እያደረግን ፕሮግሬሳቸውን እንሰራለን ማለት ነው።
በዚህ የማስጠናት አገልግሎት ተጠቃሚ ከሆኑት መካከል በካሊፎርኒያ ክፍለ ግዛት ሳኖዜ ከተማ ነዋሪ የሆኑት አቶ ሽፈራው ተካ አንዱ ናቸው። አቶ ሽፈራው የ9ኛ ክፍል ተማሪ ልጃቸው በበይነ መረብ አማካኝነት በሚሰጠው የስነ ጽሑፍ ትምህርት እገዛ እንደሚያስፈልገው በመረዳታቸው የሜሪላንድ አስጠኚ አገልግሎትን እንዳናገሩ ይናገራሉ።
ሊትሬቸር ራይቲንግ ላይ ትንሽ እገዛ እንደሚያስፈልገው ተገነዘብኩና ከክላስ አክቲቪቲው ደወልኩለት። ቅድስም ተገናኘኝ ፈቃደኛ እንደሆነ አፕሊኬሽን ፎር እንደሚልክልኝ ተነጋገረ። በዛ ቀጠል ማለት ነው።
ለምን ያክል ጊዜ አሁን ቱቶሪያሉን ሲወስድ ቆይቷል? ልጆቹ ደስተኛ ነው? ያመጣው ለውጥ አለ?
አራት ወር አምስት ወር ይሆናል ከጀመር። በደንብ ይወያያሉ፣ ፍሪሊ ይጠይቀዋል መምህሩን። በደንብ መግባባቱን አየሁኝና በዛው ውጤቱም ጥሩ እየሆነ መጣለት። አሳይመንቶቹንም እያሻሻለ መጣ ማለት ነው። ልጅም ደስተኛ ነው፣ እኔም ሳየው ጥሩ ነው ብዬ አስባለሁ።
በአሜሪካን ሀገር የማስጠናት አገልግሎት የሚሰጡ ድርጅቶች በሰዓት እስከ 200 የአሜሪካን ዶላር ያስከፍላሉ። በዚህም ምክንያት ብዙ ወላጆች መክፈል ባለመቻላቸው ለልጆቻቸው የሚያስፈልገውን ድጋፍ ማግኘት ሲያቅታቸው ማስተዋሉን ቅዱስ ይናገራል። ታዲያ እሱ በሚሰጠው አገልግሎት በሰዓት ከ35 ዶላር ጀምሮ እንደየትምህርት ደረጃው ዝቅተኛ የአገልግሎት ክፍያ ይጠይቃል።
መማስነት በጣም ወዳለሁ። አክቹሊ ፓሽኔ ነው። ባይከፍለኝ የሚሰራው ስራ ነው። ቱተር ነበርኩኝ መጀመሪያ አንድ ካምፓኒ ውስጥ እንደ ቱተር ስራ ነበር እና ቱተሪንግ ካምፓኒዎች ቻርጅ የሚያደርገው አማውንት እና እኔ የምከፍለው አማውንት በጣም ትልቅ ዲፍረንስ ነበረው እና ፓረንቶቹ መክፈል ባለመቻላቸው ያቋርጡ ነበረ ቱተሪንግ ሰርቪሱን። እና ከዚህ በተጨማሪ ደግሞ የኤዱኬሽን ቫሊዩን በደንብ ከልጅነት ጀምሮ በኤዱኬሽን ብዙ አምናለሁኝ እና እዚህ ለኮሚኒቲው ማገልገል ስለፈለግኩኝ እንደኔ ያሉ ቱተሮችንም እንትን እየሰበሰብኩኝ እየሰራን ነው ማለት ነው።
ቅዱስ በትምህርቱ ያለው ከፍተኛ ውጤት ባመጣለት ነጻ የትምህርት እድል በሜሪላንድ ዩኒቨርሲቲ የ3ኛ አመት የኮምፒውተር ሳይንስ እና የሂሳብ ተማሪ ነው። ትምህርቱን ሲያጠናቅቅም የሰው ሰራሽ ልህቀትን ተጠቅሞ ትምህርትን ማስፋፋት የሚቻለበት መንገድ ላይ መስራት እንደሚፈልግ ነግሮናል። በትምህርት ዙሪያ የጀመርኳቸውን በጎ ስራዎችን ማሳደግ ፈልጋለሁ የሚለው ቅዱስ በሱ እድሜ ያሉ ወጣቶች በሚችሏቸው ማንኛውም ስራዎች ጠንክረው ቢሰሩ እድሜ ሳያግዳቸው ውጤታማ እንደሚሆኑ ይመክራል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮቻችን እንግዲህ ስለነበረን ቆይታ እያመሰገንን የሐሙስ ምሽት የጋቢና ቤ መሰናዶችን እዚህ ላይ ጨረስን። ፕሮግራሙን በመምራት የደንገረመው ከአቀናባሪያችን ኤልያስ አስማረ፣ እንዲሁም ከምሽቱ ተረኛ የፕሮግራም አርታኢ ሰለሞን አባተና የስቱዲዮ ባለሙያዎች ጋር በመሆን ሳስተናግዳችሁ ቆይቻለሁ። አስተያየቶቻችሁን 2022276379 በሚለው የስልክ መስመር ዋትስአፕ ላይ በመደወል እንዲሁም በመጻፍ ልታደርሱን ትችላላችሁ። በፌስቡክ ገጻችን በአማርኛ ላይ ለጋቢና ቤ በማለትም ደርሶን ትችላላችሁ። በጀመርነው ሙዚቃ እንሰናበታለን። ሰናይ ምሽት ይሁንላችሁ። ደህና ደሩ።